ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የሮብ ምሽት ሰኔ 1 2014 ዓ.ም ምሽት ዝግጅታችን ጀመረ። መንግስት የህግ ማስከበር ዘመቻ ብሎ በጠራው እንቅስቃሴ በአማራ ክልል በቁጥጥር ስር ከዋሉ ሰዎች አብዛኞቹ ፍርድ ቤት አለመቅረባቸውን ቤተሰቦቻቸውና ጠበቆቻቸው አስታውቀዋል
ብለዋል።
እስካሁን ድረስ ያወቅ ቀምኖታን እንደም እንዳደረግም አይታወቅም። ይህንም ተብሎ የሚያወቅነው ነገር የለም። ወደ ፍርድ ቤት አልቀረብም። ማመልከቻ ስራ ፍጥፍ አስገብቶ ነበር። ያስገባ ማመልከቻም እስካሁን ድረስ ምላሽ አልሰጧቸውም።
አንዳንድ የተጠረጠሩና የተያዙ ሰዎች ዋስትና መብት ከመጠየቅ ባለፈ መንግስት ራሱን ችሎ በምርመራም ሂደትም በማደራጀት የጊዜ ቀጠሮ የጠየቀም ሆነ ፍርድ ቤት ያቀረባቸው ሰዎች አላየንም።
የታሳሪ ቤተሰቦችና ጠበቆቻቸው ከተናገሩት የተቀነጨበውን ነበር የሰማችሁት። በእስር ላይ ባሉ ሰዎች ዙሪያ ያጠናቀርነው ዘገባ ከዜና በኋላ ይቀርባል። የሚዲያ ባለሙያዎች የዋስትና ጉዳይን በተመለከተ እንዲሁም ሌሎች የሀገር ውስጥና የውጭ ዘገባዎችንም በምሽቱ መሰናዷችን አካተናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ በኢትዮጵያ በአፋር በአማራና በትግራይ ክልሎች ተጨማሪና መደበኛ እርዳታ ለሚያስፈልጋቸው የማህበረሰብ አባላት የሚደረገው የሰብአዊ ተደራሽነት መሻሻል ማሳየቱን በደስታ ትቀበለዋለች ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አስታወቁ። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ድረገጽ ላይ ትናንት በወጣው መግለጫቸው ብሊንከን ባለፉት 7 ቀናት የነፍስ አድን ምግብ፣ ለተመጣጠነ የምግብ እጥረት ጉድለት የሚውሉ የጤና አቅርቦቶችና እንዲሁም ተጎጂዎችን ለመርዳት ሲሉ በሚሰሩት ከባድና አስቸጋሪ ስራ ራሳቸው ለችግር ለተጋለጡ የእርዳታ ሰራተኞች መሰረታዊ ፍጆታዎችን የጫኑ ከ1100 በላይ የጭነት ተሽከርካሪዎች ትግራይ መድረሳቸውን አስታውቀዋል። በተለይም የኢትዮጵያ መንግስት፣ የአፋር ክልል ባለስልጣናት፣ የትግራይ ክልል ባለስልጣናት እርዳታ እንዲደርስ ላደረጉት ትብብር አድናቆታችንን እንገልጻለን ያሉት ብሊንከን የተባበሩት መንግስታት ድርጅቶች፣ የዓለም አቀፍ ተቋማት፣ የዩናይትድ ስቴትስ መንግስትና አጋሮቹ እንዲሁም በመላው ኢትዮጵያ ያሉ የሰብአዊ ድርጅቶችን እናመሰግናለን ብለዋል። ውጭ ጉዳይ ሚኒስትሩ በመግለጫቸው ተሳታፊዎቹ ወገኖች አሁን ያሳዩት ይህን አጋጣሚ አጠናክረው እንዲገፉበትና ግጭቱ በዘላቂነት በሚቆምበት መንገድ እንዲነጋገሩ እናበረታታለን ብለዋል። በመጨረሻም በግጭቱ በተጎዱ አካባቢዎች መሰረታዊ የሆኑ አገልግሎቶች በአስቸኳይ እንዲመለሱ እናሳስባለን ያሉት ብሊንከን ለሁሉም ኢትዮጵያውያን ደህንነትና ብልጽግና የሚያጎናጽፉ አሳታፊ የሆኑ የፖለቲካ ሂደቶች እንዲኖሩ፣ በሁሉም ወገኖች ለተፈጸሙ የሰብአዊ መብት ጥሰቶች ተጠያቂነት እንዲኖር ጥሪያችንን እናስተላልፋለን ብለዋል። ከፍተኛ የድርቅ አደጋ እያንዣበበባት ባለችው ሶማሊያ በዚህ ዓመት እስካለፈው ሚያዝያ ድረስ ወደ ሶማሊያ ሆስፒታል ለሕክምና ከመጡ ታማሚዎች መካከል ቢያንስ 448 ሰዎች በተመጣጠነ የምግብ እጥረት መሞታቸውን የአሶሺየትድ ፕሬስ ዘገባ አመልክቷል። የተባበሩት መንግስታት ድርጅት በበኩሉ በመቶ ሺዎች የሚቆጠሩ የተራቡና በተመጣጠነ የምግብ እጥረት የተቸገሩ ሕፃናትን ሕይወት ለመታደግ እንዲውል የተጠየቀው ገንዘብ በአስቸኳይ የማይገኝ ከሆነ በሶማሊያ ረሃብና በአፍሪካ ቀንድ የህፃናት ሞት ሊያሻቅብ እንደሚችል አስጠንቅቋል። የዓለም ምግብ ፕሮግራም በሶማሊያ የሚገኙ 4 ሚሊዮን ሰዎች ህይወትን ለመታደግ በሚቀጥሉት 6 ወራት 274 ሚሊዮን ዶላር ያስፈልገኛል ብለዋል። አድማጮች፣ የዚህ ዝርዝር ዘገባ በምሽቱ የዜና ትንታኔ ይቀርባል። በካሜሩን የሚኖሩ ህጻናት በአገሪቱ ዋና ከተማ ያውንዴ ከትናንት በስቲያ ሰኞ ባደረጉት ሰልፍ በአገሪቱ ሰሜናዊ ክፍለ ግዛት ከተገንጣዮች ጋር በሚደረገው ግጭት ህጻናት ወታደሮችን ማሰለፍ እንዲቀር ከውጊያው ጋር በተያያዘ የቤተሰቦች መፈናቀልና ሌሎች ችግሮች እንዲገቱ ጠየቁ። በብዙ መቶዎች የሚቆጠሩ ህጻናት ለሰልፍ የወጡት የተባበሩት መንግስታት የህጻናትን ጉልበት ስራ መቃወሚያ ቀን ታስቦ ከሚውልበት የፊታችን እሁድ ሰኔ 5 አስቀድሞ መሆኑ ተመልክቷል። ሰልፉን ያዘጋጁት የረዴትና የመብት ድርጅቶች ሲሆኑ ለሴቶች መብቶች የሚሟገቱ ድርጅቶችም በተቃውሞ ላይ መሳተፋቸው ተገልጿል። ሰልፉ ላይ የነበሩት አብዛኞቹ ህጻናት በመንግስትና በአማጽያን ኃይሎች መካከል ውጊያ ከሚካሄድበት ከካሜሩን ምዕራባዊ ክፍል ተፈናቅለው የመጡ መሆኑም ተነግሯል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ወታደሮቻቸው በመስራቅ ዶናባስ ክፍለ ግዛት የሰሩትን ስራ አደነቁ። ሩሲያ መላውን የዶናባስ ግዛቶችን በሙሉ እንደተቆጣጠረች የገለጸች ሲሆን ዘለንስኪ ሩሲያ ብዙም የሚያቋቁማት ኃይል እንደሚኖር አልጠበቀችም ነበር ብለዋል። ትኩረታቸውን ምስራቅ ዩክሬንን ለሳምንታት በማጥቃት ላይ ያዋሉት የሩሲያው መከላከያ ሚኒስትር ሰርጌይ ሾይጉ ትናንት ማክሰኞ በሰጡት መግለጫ የሩሲያ ኃይሎች 97 ከመቶ የሚሆነውን የሉሃንስክ ክፍለ ግዛትን መቆጣጠራቸውን ተናግረዋል። ዘለንስኪ በዕለታዊ የማክሰኞ የምሽት ቪዲዮ መልእክታቸው ዶናባስን የመከላከሉ ፍጹም አርበኝነት አሁንም ቀጥሏል በማለት የተናገሩ ሲሆን ሩሲያውያኑ ባለፈው ቀን ውስጥ በግዛት ውስጥ ይህ ነው የሚባል ግስጋሴ ማሳየት አልቻሉም ብለዋል። የብሪታንያ መከላከያ ሚኒስቴርም ዛሬ ረቡዕ ማለዳው ላይ ባወጣው መግለጫ ሩሲያ ባለፉት 24 ሰዓታት ውስጥ በተለያዩ አቅጣጫዎች ጥቃት የሰነዘረች ቢሆንም የዩክሬን ኃይሎች ይዞታቸውን ባለመልቀቃቸው በሁለቱም ወገን ይህ ነው የሚባል ለውጥ አለመታየቱን በመግለጽ ስለ ጦርነቱ ተመሳሳይ አስተያየት ሰጥቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ዩናይትድ ስቴትስ፣ ደቡብ ኮሪያና ጃፓን በምክትል ሚኒስትሮች ደረጃ ዛሬ ረቡዕ በደቡብ ኮሪያ ዋና ከተማ ሶል ውስጥ መሰብሰባቸው ተገለጸ። ከስብሰባው በርካታ የመነጋገሪያ አጀንዳዎች ውስጥ በኮሪያ ሰርጥ ያለው ውጥረት አንዱ መሆኑ ተመልክቷል። ሶስቱ አገሮች ሰሜን ኮሪያ በቅርቡ ሳታካሂደው አትቀርም ለሚባለው የኒውክለር ሙከራ ሊሰጡት ስለሚችሉት ምላሽ ሲነጋገሩ መቆየታቸው ተገልጿል። ሰሜን ኮሪያ ባለፈው እሁድ ለሞከረችው የባለስቲክ ሚሳይል ዩናይትድ ስቴትስ እና ደቡብ ኮሪያ ወዲያውኑ በማግስቱ ሰኞ 8 የባለስቲክ ሚሳይሎችን ወደ ባህሩ በመተኮስ ጥንካሬያቸውን ማሳየታቸው ተመልክቷል። የእግር ለእግር ሚሳይል ፍተሻው መካሄድ ደቡብ ኮሪያና ዩናይትድ ስቴትስ የሰሜን ኮሪያ ትንኮሳን ፈጣንና ትክክለኛ በሆነ ምት ለመመከት የሚያስችል ጠንካራ አቅምና ፈቃደኝነት መኖሩን ያሳየ ነው ሲል የደቡብ ኮሪያው ጦር ትናንት ባወጣው መግለጫ አመልክቷል። የቱርክ ፕሬዝደንት ረሲፕ ጣይብ ኤርዶገን ሶሪያ ውስጥ በዩናይትድ ስቴትስ በሚደገፉና አሸባሪዎች ብለው በጠሯቸው የኩርዲሽ ተዋጊዎች ላይ ትልቅ ወታደራዊ ዘመቻ እንደሚከፍቱ አስታወቁ። የቱርክ ወታደሮች ከዘመቻው በፊት በሶሪያ ድንበር አቅራቢያ ይዞታቸውን ማጠናከሩን የቀጠሉበት መሆኑ ተመልክቷል። አንካራ በሶሪያ ውስጥ ከሚንቀሳቀሱ የኩርዲሽ አማጽያን ጋር እስካሁን ከመዋጋት የተቆጠበችው አማጽያኑና ዩናይትድ ስቴትስ በጋራ የእስላማዊ መንግስት ተዋጊዎችን ይዋጉ ስለነበር መሆኑ ተነግሯል። ዩናይትድ ስቴትስ የትኛውንም ወታደራዊ ዘመቻ የምትቃወም መሆኑን በመግለጽ አስጠንቅቃለች። ይሁን እንጂ ስዊድን እና ፊንላንድ የኔቶ አባል እንዲሆኑ ለምትፈልገው ዩናይትድ ስቴትስ የቱርክን ድጋፍ ማግኘት የግድ በመሆኑ አንካራ መልካም አጋጣሚዎችን የተመለከተች መሆኑን ባለሙያዎች ተናግረዋል። ቱርክ የሶሪያን ድንበር ጥሳ ስለመግባቷ ሶሪያ ደስተኛ አለመሆኗ ሲገለጽ፣ ከሶሪያ ጋር ወዳጅ የሆነችው ሩሲያ ከቱርክ ጋር እየተነጋገረች መሆኑም ተነግረዋል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር አማካሪ ተቋም ለሌሎች ነባር የክትባት መስጫ መንገዶች ድጋፋቸውን እየገለጹ በመምጣታቸው የኮቪድ-19 ክትባትን እስካሁን ያልወሰዱ አሜሪካውያን አዋቂዎች በቅርቡ ሌላ አማራጭ ሊኖራቸው እንደሚችል ተነገረ። አማካሪ ተቋሙ የፕሮቲን ክትባትን የሚሰጥበትን ኖቫክስ የተሰኘውን ነባሩን የቴክኖሎጂ ዘዴ የሚያጸድቀው ከሆነ አሁን ካለው ዘመናዊ የክትባት መስጫ ይልቅ ኖቫክስን ለሚፈልጉ ሰዎች አገልግሎት ላይ ሊውል እንደሚችል ተነግረዋል። ሁለቱ የመጀመሪያዎቹ የኮቫክስ ክትባት አስተማማኝ መሆናቸውን የአማካሪው ተቋም አባላት በሙሉ ድምፅ ማጽደቃቸው ተመልክቷል። የኖቫክስ ክትባት በአውስትራሊያ፣ ካናዳና በተወሰኑ የአውሮፓና ሌሎች በርካታ አገሮች ውስጥ የሚሰጥ መሆኑ ቢገለጽም መሰረቱን እዚህ ዩናይትድ ስቴትስ ሜሪላንድ ውስጥ ያደረገው የኮቫክስ ኩባንያ ፈቃድ ያላገኘ መሆኑም ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ሰኔ 1 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic በቀጥታ እየተላለፈ ይገኛል። እንድትከታተሉን አብራችሁን እንድትቆዩ እንጋብዛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። መንግስት የህግ ማስከበር ዘመቻ ብሎ በጠራውና ከአራት ሳምንታት በፊት በጀመረው እንቅስቃሴ በአማራ ክልል በቁጥጥር ስር ከዋሉት ውስጥ አብዛኞቹ እስካሁን ፍርድ ቤት አለመቅረባቸውን ቤተሰቦቻቸውና አንድ የህግ ጠበቃ አስታውቀዋል። የተጠርጣሪ ቤተሰቦች፣ የስራ ባልደረቦችና ጠበቆች ዛሬ ለአሜሪካ ድምጽ እንደተናገሩት በክልሉ ለፍርድ ሳይቀርቡ እስከ 22 ቀን የሞላቸው ታሳሪዎች ይገኛሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣቸው መግለጫዎችም ህጋዊ ያልሆኑ ያላቸውን አካሄዶች ተችቷል። ሰሞኑን መግለጫ የሰጡት የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነ በበኩላቸው የህግ ማስከበሩ እንቅስቃሴ ልዩ ዘመቻ በመሆኑ የፍርድ ሂደቱ ሊጓተት ይችላል ሲሉ ምላሽ ሰጥተዋል። የአማራ ክልል መንግስት በበኩሉ በፋኖስም ግድያ፣ ዝርፊያ፣ የሰዎች እገታና መሰል ህገወጥ ወንጀሎችን በመፈጸም ጠርጥሬያቸዋለሁ ያላቸውን ከ4500 በላይ ግለሰቦችን በቁጥጥር ስር መዋሉን ማስታወቁ ይታወሳል። አስቴር ምስጋናው ተጨማሪ ዘገባ ይዛለች።
የህግ ማስከበር ዘመቻ በሚል ከአራት ሳምንታት በፊት በጀመረው እንቅስቃሴ በሺዎች የሚቆጠሩ ተጠርጣሪዎችን በቁጥጥር ስር መዋሉን የአማራ ክልል መንግስት ማስታወቁ ይታወሳል። በዚህ እንቅስቃሴ በቁጥጥር ስር ከዋሉት ውስጥ የቀድሞ የአማራ ክልል ልዩ ኃይል ምክትል አዛዥ ኮሚሽነር ቢሰጥ ጌታሁን አንዱ ናቸው። ባለቤታቸው ወይዘሮ የንጉስ በሪሁን ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለቤታቸው ኮሚሽነር ቢሰጥ ከታሰሩ 22 ቀናቸው መሆኑንና እስካሁን ግን ፍርድ ቤት እንዳልቀረቡ ገልጸዋል። ወይዘሮ የንጉስ አክለውም ኮሚሽነሩ ሲያዙ አብሮ የተያዘ አንድ ግለሰብም እስካሁን ፍርድ ቤት አልቀረበም ብለዋል።
እስካሁን ድረስ ያሉት ቀኑታን እንጃ እንዳደረግ የማይታወቅም የኖም ተብሎ የሚያወቅነው ነገር የለም። ወደ ፍርድ ቤት አልቀረበም። ማመልከቻ ሱር አስወጥቶ አስገብቶ ነበር። ያስገባው ማመልከቻም እስካሁን ድረስ ምላሽ አልሰጧቸውም። ያል ያሉትን ሲጠየቁ ሬስቶ ተብሎ ተወስኖለታል ይላሉ። ግን እያሰሶ የግለሰብ የቅን በቀል ነበቀ ያድገውት ነው እንጂ መቼም የሰራው ነገር ቢኖረ እስካሁን ድረስ ብን ጠይቀው ነበረ ምንም የሚያጠግም ዝም ብላ ብስከዶና ብስቁጭ ዋንትወራቸው ዋ ሀያ ሁለት ቀን ታሽጎ ቁጭ አለ ልጅ አለ ከሱ ጋር ተገኘ ተብሎ።
በሌላ በኩል ከ11 ቀናት በፊት በባህር ዳር ከተማ በቁጥጥር ስር እንደዋሉ የተገለጸው የባልደራስ ለእውነተኛ ዲሞክራሲያዊ ፓርቲ የስራ አስፈጻሚ አባልና የድርጅት ጉዳይ ዘርፍ ኃላፊ አቶ ስንታየው ቸኮል እስካሁን ፍርድ ቤት አለመቅረባቸውን የፓርቲው ጽህፈት ቤት ምክትል ኃላፊ ወይዘሮ ቀለብ ስዩም ተናግረዋል።
ግንቦት 19 ምሽት ላይ ያው በፖሊስ ተይዞ ወደ እስር ቤት ነው የተጓዙ። እንግዲህ ከግንቦት 19 ቀን ጀምሮ ከተያዘ ጀምሮ እስከ ዛሬ እንግዲህ ዛሬ ሰኔ 1 ነው። እስከዚህ እለት እና ቀን ጀምሮ ፍርድ ቤት አልቀረበም። በዚህ ያህል ጊዜ ፍርድ ቤት ለምን እንዳላቀረቡትም ግልጽ የሆነ ነገር የለም። በእርግጥ እዛው ያሉ ፖሊሶች ሲጠየቁ እንግዲህ ከላይ የመጣ ትዕዛዝ ነው ስለ እሱ ፍርድ ቤት መቅረብ እንዳለመቅረብ እናንተ መጠየቃችን የሚል መልስ ይሰጡናል ነው የሚሉ እንጂ ፍርድ ቤት አለመቅረብ በራሱ ጊዜ ሌላ የአምባገነን ስርዓት መገለጫዎች ናቸው። በእርግጥ
ወይዘሮ ቀለብ አክለውም አቶ ስንታየው ይህንኑ በመቃወም ከትላንት ጀምሮ የረሃብ አድማ ላይ ናቸው ብለዋል።
ከዚህና ከመሰል ድርጊቶች ጋር ተያይዞ አሁን ትናንትና ጀምሮ የረሃብ አድማ እያደረገ ነው የሚገኘው። የሚመለከታቸው የሰብአዊ መብት አካላት መጥተው ሊጠይቁን ይገባል በሚል
አሻራ የተሰኘው የዲጂታል ሚዲያ ባልደረባ የነበረው ጋሻዬ ንጉሴ ባለቤት ወይዘሮ ብሊንክ እንዲም ባለቤቷና የስራ ባልደረቦቹ እስካሁን ፍርድ ቤት አለመቅረባቸውን ትናገራለች። ጋዜጠኞቹ ከመኖሪያ አካባቢያቸው ርቀው በደቡብ ጎንደሯ ንፋስ መውጫ እንደታሰሩ የምትናገረው ብሌን ታሳሪዎች የሚያስፈልጋቸውን ነገር በርቀት ሆነን በጸጥታ ኃይሉ በኩል ስንሰጥ የቆየን ቢሆንም ከሳምንት ወዲህ ግን ያንንም ተከልክለናል ብላለች።
እስካሁን ድረስ ፍርድ ቤት አልቀረቡም። ምክንያቱም ክስ ከቀረበ የክስሰውና አካል ማወቅ ስላለብኝ ነው የሄድኩት። እኔ ሲሄድ ግን ፖሊስ ኮሚሽንም እኛ አናውቅም ነው ያሉት። ከዛ ወደ ዞን አይነት ነገር ነው ያሉ። ለዞን ተጻፈ እኛም አናውቅም ነው እነሱ። በ25 ፍርድ ቤት ፖሊስ ኮሚሽን ይዞን ሊቀርብ ተባለ። እዛ ሄድን ምንም ክስ የለም አልተመሰረተባቸውም። ለ26 ተቀጠር አሁንም በቀን 26 ነው ምንም አይነት ክስ አልቀረበባቸውም። ለ29 ደግሞ ተቀጠረን ማለት ነው። ሰኞ ለት አናቀም ነው እኛ አልያዝናቸውም እኛም ወደ ማረሚያ አልሰርናቸውም የሚል ምላሽ ነው የሰጡት። መጨረሻ ላይ ፋይል ዘተናል ነው ፍርድ ቤት ማለት ነው።
የህግ አማካሪና ጠበቃ የሆኑት አቶ ጀንበር ወርቁ የክልሉ መንግስት በወንጀል ጠርጥሬያቸዋለሁ ያላቸውንና በቁጥጥር ስር ያዋላቸውን ግለሰቦች በርካታ መሆናቸውን መረጃ እንዳላቸው ጠቅሰው እስካሁን ፍርድ ቤት አለመቅረባቸውም ከፍተኛ የሰብአዊ መብት ጥሰት ነው ብለዋል።
በህግ ማስከበር ዘመቻ ዙሪያ ላይ የአማራ ክልል መንግስት 4500 በላይ ሰዎችን ተጠርጣሪዎችን ይዣለሁ በሚል ይፋ አድርጓል። ነገር ግን እኛ ፍርድ ቤት ስንል አንዳንድ የተጠረጠሩና የተያዙ ሰዎች የዋስትና መብት ከመጠየቅ ባለፈ መንግስት ራሱን ችሎ በምርመራም ሂደትን በማደራጀት የጊዜ ቀጠሮ የጠየቀም ሆነ ፍርድ ቤት ያቀረባቸው ሰዎች አላየንም። በህገ መንግስታችን አንቀጽ 9 ላይ በንዑስ ቁጥር 3 የዓለም አቀፍ የሰብአዊ መብቶችን ያጸደቀቻቸውን የዓለም አቀፍ ህጎችን የራሷ የህግ አካል ሆና ተቀብላ እየፈጸመች ትገኛለች። ስለሆነም መንግስት የህግ ማስከበር ስራ እየሰራ ነው ካለ ህግ ማስከበር ስራ የሚሰራው ደግሞ ህጋዊ በሆነ መንገድ የሚያዙ ሰዎችን መብት መጠበቅ ሊሆን ይገባል። ምክንያቱም ሰዎች እንግዲህ 4500 ሰዎች ተያዙ ከተባሉ በኋላ ወደ ፍርድ ቤት የማይቀርቡ ከሆነ አንድ ተጠርጣሪ መቅረብ መያዝ ካለበት የሚቀርበው 48 ሰዓት ውስጥ ነው። 48 ሰዓት ውስጥ ካልቀረበ ደግሞ መብት ተጥሷል ማለት ነው። ስለዚህ መንግስት የህግ ማስከበር ስራ እየሰራው ነው ካለ ህግ የማስከበር ስራውን መስራት ያለበት ህጋዊ በሆነ መንገድ እንጂ ህግን እየጣሰ ሊሆን አይገባውም። ምክንያቱም ራሱ መንግስት ያወጣውን ህግ ራሱ የማክበር የማስከበር ኃላፊነት አለበት።
የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ ባወጣው መግለጫ በመንግስት የተፈጸመውን ጅምላ እስር ተችቷል። ታሳሪዎቹ ከፍርድ ቤት ትዕዛዝ ውጭ መታሰራቸውን፣ ፍርድ ቤት ያለመቅረባቸውን እና በቤተሰብ አለመጎብኘታቸውን፣ በተለይ በአማራ ክልል በርካታ ታሳሪዎች ከመደበኛ የእስር ቦታዎች ውጭ ጭምር በመታሰራቸው ቤተሰቦቻቸው ያሉበትን እንኳን ለማወቅ መቸገራቸውን ኮሚሽኑ መረዳቱን ጠቅሷል። እየተካሄደ ያለው እስርም የሰብአዊ መብት መርሆችን የሚቃረንና ህጋዊ አካሄድን የተከተለ እንዳልሆነ አመልክቷል። ይህ በእንዲህ እንዳለ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ባወጣው መግለጫ የኢትዮጵያ ባለስልጣናት በቅርቡ የታሰሩ ጋዜጠኞችንና የመገናኛ ብዙሃን ባለሙያዎችን በሙሉ መፍታት እንዳለባቸው ማሳሰቡ ይታወሳል። ሰሞኑን መግለጫ የሰጡት የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ግን የህግ ማስከበሩ እንቅስቃሴ ልዩ ዘመቻ በመሆኑ የፍትህ ሂደቱ ሊጓተት ይችላል ብለዋል።
ለህግ በማቅረብ ሂደት ውስጥ ችግሮች ሊኖሩ ይችላሉ። አንደኛ ይሄ ከመደበኛው በተለየ ሁኔታ እየተሰራ ያለ የህግ ማስከበር ሂደት ነው። ሁለተኛ የታጠቀንና አንዳንዱም ሸፍቶ ጫቃ የተቀመጠ ስለሆነ በ24 ሰዓት ውስጥ ለህግ ላይቀርብ ይችላል። ከመደበኛ ወጣ ያለ ስለሆነ ይህንን ቶለሬት ማድረግ ግድ ነው። ሊቆይ ይችላል እስኪጣራ ምን እስከሚል ሀገርን ለአደጋ እየጣለ ስለሆነ የገባንበት ቁጥሩም ጨመር ስለሚል ይህንን በደንብ መረጃ ይዞ በሚገባው ልክ ለማፍጠር ይውሰል። ነገር ግን መንግስት በፍጥነት በህጉ መሰረት ሰው ወደ ፍርድ ቤት እንዲቀርብ ለማድረግ አሌለለ አቅሙን ሁሉ የህግ አካላት የፍትህ አካላት ይህንን ስራ እንዲሰሩ አቅጣጫ ተቀምጦ እየተሰራ ነው ያለው። ባለው የሰው ኃይል ባለው አቅም በደረስንበት ቴክኖሎጂ ላይ ተመስርቶ በዛው ልክ እንዲሰራ ጥረቶች እየተደረጉ ነው ያሉ።
የአማራ ክልል መንግስት የህግ ማስከበር ብሎ በጀመረው በዚሁ እንቅስቃሴ ከ4500 በላይ ግለሰቦችን በቁጥጥር ስር መዋሉን መግለጹ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ የገበያኑ ዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬና የሮሃዋ መዓዛ መሐመድ 10,000 ብር ዋስትና አስይዘው እንዲፈቱ ፍርድ ቤት ትላንት ትዕዛዝ ቢሰጥም ፖሊስ ዋስትናውን በመቃወም ይግባኝ በመጠየቁ ምክንያት አልተፈቱም። በዛሬው ዕለት የፖሊስን ይግባኝ የተመለከተው ፍርድ ቤት ለነገ ተለዋጭ ቀጠሮ ሰጥቷል። ኬኔዲ አባተን የተከታተለው
በሶስት የሚዲያ ባለሙያዎች ላይ የቀረበውን የዋስትና ይግባኝ ለመመልከት ዛሬ ጠዋት የተሰየመው የፌደራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት ፖሊስ ያቀረበውን አቤቱታ አዳምጧል። የፌደራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ትናንት ግንቦት 30 2014 ዓ.ም ምረት በዋለው ችሎት ፖሊስ ለሶስቱ የሚዲያ ባለሙያዎች የተፈቀደው የ10000 ብር ዋስትና ውድቅ ተደርጎ 14 ተጨማሪ የምርመራ ቀናት እንዲሰጡት ጠይቋል። ዛሬ ችሎት የተገኙት ገበያኑ የተሰኘው የዩቲዩብ ቻናል አዘጋጅ ሰለሞን ሹምዬ ጠበቃ አቶ በፍቃዱ ሲዩም የነበረውን የዋስትና ይግባኝ ክርክር ለአሜሪካ ድምጽ አስረድተዋል።
የታወስከን ደስታለኛው የማዓዛም መሐመድም የሰለሞን ሹምዬም አንድ ላይ ነካዩ ክርክር ያው ፍርድ ቤት ወይ ደግሞ ወሰር ጊዜ ቀጠሮ መዝገብ ላይ የተነሳውን ኢሹ ነው መልሰው ወደ ላይ ያመጡት። የመንግስት መስሪያ ቤት ውስጥ የተያዙ ሰነዶችና ማስረጃዎች መረጃ መሰባሰብ ስራዎች ናቸው። እነሱ በመንግስት አስተዳደር ላይ እና በመንግስት መስሪያ ቤት ውስጥ ያሉ ሰነዶችን የአቶ ሰለሞን ሹምዬ ያጠፋበት መሰረት የለም። በመንግስት መስሪያ ቤት የተያዘ ስለሆነ እንዲወጡን የጠየቅ ነው። ምርመራ መዝገቡን የፖሊስ የደረሰበትን ምርመራ መዝገብ ተቀብለው እኛው ለነገ 4:30 ያው መርምሮ ትእዛዝ ለመስጠት ነው።
መርማሪ ፖሊሶች ዋስትናው ተሽሮ ተጨማሪ የምርመራ ጊዜ እንዲሰጣቸው በምክንያትነት ያቀረቡት የሚዲያ ባለሙያዎቹ የተጠረጠሩበት ወንጀል ውስብስብ በመሆኑ ነው የሚል ነው። ፖሊስ የጠየቀውን ይግባኝ የተቃወሙት የተጠርጣሪዎቹ ጠበቆች በበኩላቸው ከፍተኛ ፍርድ ቤቱ የእስር ፍርድ ቤት የፈቀደውን ዋስትና እንዲያጸና በመጠየቅ የተከራከሩ ሲሆን ፍርድ ቤቱ ጉዳዩን መርምሮ ነገ ሐሙስ ሰኔ 2 2014 ዓ.ም ውሳኔውን ለመስጠት ተለዋጭ ቀጠሮ ሰጥቷል። የፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ትናንት ግንቦት 30 2014 ዓ.ም በዋለው ችሎት የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ እንዲሁም የተለያዩ የዩቲዩብ ሚዲያዎች መስራችና አዘጋጅ የሆኑት ሰለሞን ሹምዬና መዓዛ መሐመድ እያንዳንዳቸው የ10000 ብር ዋስ አስይዘው እንዲፈቱ ትዕዛዝ ሰጥቶ እንደነበርና የተጠቀሰውን የዋስትና ገንዘብ አስይዘው ከእስር ለመውጣት በሂደት ላይ በነበሩበት ወቅት ፖሊስ ይግባኝ በመጠየቁ ምክንያት ሳይፈቱ መቅረታቸውን በትናንትናው ዕለት መዘገባችን ይታወሳል። ይህ በእንዲህ እንዳለ የሚዲያ ባለሙያዎች እስራት ከኢትዮጵያ የሚዲያ ሕግ ጋር የሚቃረን ነው በሚል የተለያዩ የሀገር ውስጥና የውጭ አካላት እርምጃውን በመቃወም መግለጫ ማውጣታቸው ይታወቃል። ከነዚህ አካላት መካከል የሆነው ናሽናል ፕሬስ ክለብ የተባለ እንደ ጎርጎሮሳውያኑ በ1908 የተመሰረተ ዓለም አቀፍ የፕሬስ ነጻነት ተሟጋች ድርጅት ከጥቂት ቀናት በፊት ባወጣው መግለጫ በግፍ የታሰሩ ያላቸው የሚዲያ ባለሙያዎች እንዲፈቱ ጠይቋል። በኢትዮጵያ በፍጥነት እያሽቆለቆለ ያለው የፕሬስ ነጻነት ሁኔታ አሳሳቢነቱ ባለፉት ቀናት እየተባባሰ ሄዷል ያለው ድርጅቱ የሀገሪቱን የሚዲያ ሕግ በሚቃረን መልኩ በሕገ ወጥ መንገድ የታሰሩ ያላቸው ጋዜጠኞችና የሚዲያ ሰራተኞች በአስቸኳይ ይፈቱ ብሏል። የኢትዮጵያ መንግስት በበኩሉ የሚዲያ ባለሙያዎች እስራት ሕግ የማስከበር አካል እንደሆነ ነው የሚገልጸው። የሕዝቡን ሰላምና ደህንነት የሚያናጉ እንዲሁም በብሔርና በሃይማኖት ጉዳዮች ላይ ግጭት ቀስቃሽ መረጃ የሚያሰራጩ ያላቸውን 111 የበይነመረብ መገናኛ ብዙሃንን መለየቱን ባለፈው ሳምንት ባወጣው መግለጫ ያስታወቀው የፌደራል ፖሊስ ከነዚህም በተወሰኑት ላይ በተወሰደ እርምጃ 10 ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጾ ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተከታዩ ዘገባችንም ከዚሁ ከሚዲያ ባለሙያዎች እስር ጋር የተያያዘ ይሆናል። ባለፈው ወር የኢትዮጵያ ፖሊስ ቁጥራቸው 19 የሚደርስ ጋዜጠኞችን በቁጥጥር ስር አውሎ ክስ ሳይመሰረትባቸው በማቆያ እስር ቤቶች ተይዘው ይገኛሉ። የመብት ተሟጋች ድርጅቶች መንግስት በትግራይ በሚያካሄደው ጦርነትና በሌሎች ጉዳዮች ላይ በሚያቀርባቸው ዘገባዎች ራሳቸውን ሳንሱር እንዲያደርጉ ለማስገደድ ሆን ብሎ ጋዜጠኞች ላይ ያነጣጠረው እርምጃ ነው ሲሉ ይወቅሳሉ። ሀሊማ ቱማኔ ከአዲስ አበባ ባጠናከረችው ዘገባ የታሰሩትን ጋዜጠኞች በመርዳት ላይ ጥረት በማድረግ የሚገኝ አንድ የህግ ባለሙያ አነጋግራለች። አሉላ ከበደ እንደሚከተለው ያቀርበዋል።
የኢትዮጵያ ሰብአዊ መብት ኮሚሽን ይፋ እንዳደረገው አንድ ወር ባልሞላ ጊዜ ውስጥ ነው የፌዴራል ፖሊስ 19 ያህል ዘገባዎቻቸውን በኢንተርኔት አማካኝነት የሚያሰራጩ ዘጋቢዎችን በቁጥጥር ስር ያዋለው። የፌዴራል መንግስቱ በልዩ ልዩ ወንጀሎች ተጠያቂ ቢያደርጋቸውም እስካሁን ግን በይፋ ክስ አልመሰረተባቸውም። ከመካከላቸውም ሁለቱ ትላንት ማክሰኞ ችሎት ፊት ቀርበዋል። ጋዜጠኞቹን ለማስፈታት በመንቀሳቀስ ላይ የሚገኙ አንድ የሰብአዊ መብት ጠበቃ ለአሜሪካ ድምፅ አስተያየት በሰጡበት ወቅት ለደህንነታቸው ሲሉ ስማቸው እንዳይገለጽ ጠይቀዋል። የጠቅላይ ሚኒስትር አብይ አህመድ ነቃፊ ተደርገው የሚታዩ ጋዜጠኞችን ፖሊስ በዘፈቀደ እያሰረ ነው ይላሉ። የጠቅላይ ሚኒስትር አብይ መንግስት መልእክት እያስተላለፈ ነውም ብለዋል።
Don't speak up. Don't be a voice for the voiceless. And the government will be happy.
እያሉ ያሉት አትናገሩ፣ ድምጽ ለሌላቸው ድምጽ አትሁኑ ነው። መንግስትም ስራውንና ኃላፊነቱን በሚመለከት ትችት የሚሰነዝር ባይኖር ፍቃዱ ነው።
የኢትዮጵያ መገናኛ ብዙሃን ህግ አንድም ጋዜጠኛ በስራው ወይም በስራዋ የተነሳ መታሰር እንደሌለባት በግልጽ ይደነግጋል። የኢትዮጵያ መገናኛ ብዙሃን ምክር ቤት ምክትል ሰብሳቢ አቶ ታምራት ኃይሉ ሲናገር ምክር ቤቱ ጋዜጠኞችን በተመለከተ የተሰጠው መረጃ እጅግ አናሳ ነው ወይም ደግሞ የደረሰው ምንም አይነት መረጃ የለም፣ እስሮቹም በአግባቡ አይደለም እየተፈጸሙ ያሉት።
They are not detained in the proper prison even
በተገቢው መንገድ አይደለም የታሰሩት። አንዳንዶቹ ከችሎት እንኳን የቀረቡ አይደሉም። በኢትዮጵያ መገናኛ ብዙሃን ምህዳር እየታየ ያለው ችግር ይሄ ነው።
የፌደራሉ ፖሊስ ኮሚሽን ባለፈው ሳምንት የሀገሪቱን ሰላምና ጸጥታ የሚያደፈርሱ ይዘት ያላቸው ናቸው ያላቸውን መረጃዎች በማሰራጨት በተጠረጠሩ 10 ግለሰቦች ላይ ፖሊስ ምርመራ እያካሄደ መሆኑን ተናግሯል። በተጨማሪም በህገወጥ መንገድ በኢንተርኔት አማካኝነት መረጃ ያሰራጫሉ ያላቸውን 111 ቻናሎች መለየቱን አመልክቷል። እነኚህ ቻናሎች እንደ ፌደራል ፖሊስም ገለጣ በተለያዩ ብሔረሰቦችና ሃይማኖቶች መካከል ግጭት የሚቀሰቅሱ መረጃዎችን የሚያሰራጩና ፈቃድም የሌላቸው ናቸው። ሆኖም የዓለም አቀፉ የጋዜጠኞች መብት ተሟጋች ኮሚቴ ሲፒጄ ከሰሃራ በስተደቡብ ያሉ አገሮች ቅርንጫፍ ጽህፈት ቤት ተወካይ ሙቶኪ ሙሞ እንደሚሉት እስር ላይ በሚገኙት ጋዜጠኞች ላይ የቀረቡት ውንጀላዎች ሀቅ የጎደላቸው ናቸው።
Some of these journalists they were moved and what you know they were moved from where they were arrested in Bahijar.
ከእነዚህ ጋዜጠኞች መካከል የተወሰኑት ከታሰሩበት የባህር ዳር ከተማ ወደ ሌላ ራቅ ወዳለ ስፍራ ተወስደዋል። አዲስ አበባ ላይ የታሰሩት ጋዜጠኞች ሁኔታን ብታይ ተመሳሳይ አካሄድ ነው የሚታስተውለው። በማስረጃ ያልተደገፈና ግልጽ ያልሆነ ውንጀላ ይቀርባል። ከዚያም ፖሊስ ምርመራ ማድረግ እንዳለበት በተደጋጋሚ ይነገራል። በተለይ ለየትኞቹ ወንጀሎች እንደሆነ ግን መልስ መስጠት ተስኖት ይታያል።
በርካታ ጋዜጠኞች ሊፈጠር ይችላል ያሉትን በመስጋት በድምጽ የሚቀርጽ አስተያየት ይሰጡን ዘንድ ቀረበላቸውን ጥያቄ ተቀብለው ከማስተናገድ ተቆጥበዋል። አንድ ጋዜጠኛ ሲናገር ታዲያ ጉዳዩ ደፋር ስለመሆን አይደለም ሊከተል ስለሚችለው ውጤት እንጂ አሁን አስተያየት ለመስጠት የሚመረጥ ጥሩ ጊዜ አይደለም። ይህን እየተነጋገርን ባለንበት ባሁን ሰዓት ራሱ ተረኛው እኔ ልሆን እንደምችል አውቃለሁ እንደሚናከሱሻ ይሆኑ ነው ሲል አጥብቆ ተችቷል።
ቀጣዩ ዘገባ ደግሞ ወደ ሶማሊያ የሚወስደን ይሆናል። የተባበሩት መንግስታት ድርጅት በመቶ ሺዎች የሚቆጠሩ የተራቡና በተመጣጠነ የምግብ እጦት የተቸገሩ ህጻናትን ህይወት ለመታደግ እንዲውል የተጠየቀው ገንዘብ በአስቸኳይ የማይገኝ ከሆነ በሶማሊያ ረሃብና በአፍሪካ ቀንድ የህጻናት ሞት ሊያሻቅብ እንደሚችል እያስጠነቀቁ ነው። ሊሻ ሽሌን ከጄኔቫ ያጠናቀረችውን ዘገባ እንግዱ ወልዴ እንደሚከተል ያቀርበዋል።
በአፍሪካ ቀንድ በተከታታይ 4 የዝናብ ወቅቶች ድርቀው ሲያልፉ ከ40 ዓመት በኋላ ለመጀመሪያ ጊዜ የታየ አስቸጋሪ የአየር ሁኔታ ተብሎ ተመዝግቧል። ድርቁ የሚቀጥል ከሆነ 20 ሚሊዮን የሚሆኑ ሰዎች በአደገኛ ረሃብ ሊጠቁ እንደሚችሉ ገልጾ የዓለም የምግብ ፕሮግራም አስጠንቅቋል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በበኩሉ በኢትዮጵያ፣ ኬንያ እና ሶማሊያ 1.7 ሚሊዮን ህፃናት ህይወታቸውን ሊቀጥፍ የሚችል እጅግ የበረታ ረሃብ ውስጥ እንደሚገኙ በመግለጽ በአስቸኳይ መረዳት እንዳለባቸው ያሳስባል። ራኒያ ዳጋሽ ካማራ በምስራቅና ደቡብ አፍሪካ የዩኒሴፍ ምክትል ኃላፊ ሲሆኑ ከኬንያ መዲና ናይሮቢ ሆነው ለቪኦኤ እንደተናገሩት አደጋው በተለይ በሶማሊያ የሚገኙና የአየር ለውጡ ዋና ተጠቂዎች በሆኑ ህጻናት ላይ ይበረታል ብለዋል።
We have an estimated 386,000 children.
በሶማሊያ 386,000 የሚሆኑ ህጻናት ሞትን ሊያስከትል በሚችል ከፍተኛ የምግብ እጥረት ላይ በመሆናቸው አሁኑኑ መረዳት አለባቸው። በተመሳሳይ ረሃቡን 2011 ዓ.ም ምረት ከነበረው ጋር ስናነጻጽረው የተጎጂዎች ቁጥር ጨምሯል። በዚያ አመት እርዳታ የሚፈልጉት ህጻናት ቁጥር 340,000 ነበር።
እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት በሶማሊያ በነበረው ረሃብ ከሩብ ሚሊዮን በላይ የሚሆኑ ህጻናት ህይወታቸውን አጥተዋል። ከነዚህ ውስጥ ግማሾቹ እድሜያቸው ከ5 ዓመት በታች ነው። ዳጋሽ ከማራ እንደሚሉት ህጻናት የሚሞቱት ረሃብ፣ ኩፍኝ እና ኮሌራ ተደራርበው ስለሚያጠቋቸው ነው። ድርቁ ሰብሎችንና እንስሳትን ሲያጠፋ የውሃ ምንጮችንም አድርቋል። ህጻናቱ በረሃብ በመጎዳታቸውና በመርከማቸው ተያያዥም ሆነ ሌሎች በሽታዎችን መቋቋም አይችሉም። ዳጋሽ ከማራ አክለው እንዳሉት በአፍሪካ ቀንድ የሚገኙ ህጻናት በዩክሬን እየተካሄደ ባለው ጦርነት ምክንያት አደጋ ተጋርጦባቸዋል።
ሶማሊያን ብቻ ብንወስድ 92 በመቶ የሚሆነውን ስንዴ የምታስገባው ከሩሲያና ከዩክሬን ነበር። አሁን ግን የአቅርቦት መስመሩ ዝግ ነው። ጦርነቱ በዓለም ላይ የምግብና ነዳጅ ዋጋ እንዲያሻቅብ አድርጓል። ስለዚህ ኢትዮጵያ፣ ኬንያና ሶማሊያ የሚገኙ አብዛኞቹ ሰዎች በህይወት ለመቆየት እንኳን የሚያስፈልጋቸውን መሰረታዊ የሆነ ምግብ ለማግኘት ውድ ይሆንባቸዋል።
የተባበሩት መንግስታት ድርጅት ደግሞ ገንዘብ የለውም። ህይወትን ለማትረፍ ለሚያከናውነው ሰብአዊ ስራ የሚያውለው መዋለ ንዋይ የለውም። የህፃናት ረድኤት ድርጅቱ ዩኒሴፍ ለአፍሪካ ቀንድ ከጠየቀው 250 ሚሊዮን ዶላር ውስጥ ያገኘው 1/3 ብቻ ነው። የዓለም የምግብ ፕሮግራም በበኩሉ በሶማሊያ የሚገኙ 4 ሚሊዮን ሰዎች ህይወትን ለመታደግ በሚቀጥሉት 6 ወራት 274 ሚሊዮን ዶላር ያስፈልገኛል ብሏል። ድርጅቶቹ በወሩ መጨረሻ በጀርመን ስብሰባ የሚያደርገውንና G7 በመባል የሚታወቀውን የሀያላን አገሮች ቡድን እርዳታ ተማጽነዋል። የእርዳታ ድርጅቶቹ እንደሚሉት የበለጸጉት የG7 አገሮች መከሰት የሌለበትንና ሊከሰት የማይገባውን አደጋ ለመቀልበስ አቅሙ አላቸው።
የአሜሪካ ድምጽ ከዋሽንግተን ዲሲ እንደቀጠለ ነው። ወደዚሁ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የአሜሪካ የህግ መወሰኛ ምክር ቤት ቁልፍ ኮሚቴ ፕሬዚዳንት ጆ ባይደን የዩናይትድ ስቴትስ ዓለም አቀፍ የመገናኛ ብዙሃን ተቋምን እንዲመሩ በእጩነት የመረጧቸውን ግለሰብ ለመቀበል እያሰበበት ሲሆን፣ ቀደም ሲል የአሜሪካ ድምጽን በዳይሬክተርነት የመሩት አማንዳ ቤኔት የዩናይትድ ስቴትስ ዓለም አቀፍ ስርጭት ከቴክኖሎጂ በጋዜጠኞች ላይ በሚደርስ ማስፈራራትና በነጻ ፕሬሱ ላይ በሚደርሰው አፈና የሚደርስበት ችግር ዙሪያ ጥያቄዎች ቀርበውላቸዋል። የአሜሪካ ድምጽ ምክር ቤት ዘጋቢ ካትሪን ጂፕሰን ያደረሰችን ዘገባ እንደሚከተለው ይቀርባል። አማንዳ ቤኔት የቀድሞው የአሜሪካ ድምጽ ዳይሬክተር የነበሩና አሁን ደግሞ 6 አካላት ኖረውት በአመት ከ840 ሚሊዮን ዶላር በላይ በጀት የሚያንቀሳቅሰውን የዩናይትድ ስቴትስ ዓለም አቀፍ ሚዲያ ማሰራጫ ተቋምን እንዲመሩ ዋይት ሃውስ በእጩነት ያቀረባቸው ናቸው።
We're at a critical moment in history. Journalism and public diplomacy alike are targeted.
ያለንበት ጊዜ እጅግ ወሳኝ የሆነ ወቅት ነው። ጋዜጠኝነትና የህዝብ ዲፕሎማሲ ከዚህ በፊት ባልታየ መልኩ በአምባገነን ሀገራት ኢላማ ውስጥ የወደቁ ሲሆን፣ አምባገነን ሀገራት መሰረተ ቢስ ታሪኮችንና ሐሰተኛ መረጃዎችን በመጠቀም ተአማኒነት ያለው በእውነት ላይ የተመሰረተና ከወገንተኝነት የጸዳ ዘገባዎችን በሚሰሩት ላይ ያለውን እምነት እየሸረሸሩ ነው። ጋዜጠኝነት ለእኔ ህይወቴ ነው።
ፑልትዘር የተሰኘውን ዓለም አቀፍ ሽልማት አሸናፊና በአሜሪካ ድምጽ ከሰሩበት ጊዜ በተጨማሪ ለአስርት ዓመታት በአርታኢነትና የኃላፊነት ቦታዎች የሰሩት ቤኔት የዩናይትድ ስቴትስ ዓለም አቀፍ መገናኛ ብዙሃን ተቋምን ለመምራት በሀገሪቱ የህግ መወሰኛ ምክር ቤት የተረጋገጠላቸው 2ኛዋ ዋና ስራ አስፈጻሚ ይሆናሉ። ወግ አጥባቂ የፊልም ባለሙያ የነበሩት የመጀመሪያው ዋና ስራ አስፈጻሚ ማይክል ፓክ እንደ አውሮፓውያን አቆጣጠር በ2021 ዓ.ም በእርሳቸው አመራር ስር የተቋሙ ገለልተኝነት ጥያቄ ውስጥ በመግባቱ በባይደን አስተዳደር ስራቸውን እንዲለቁ ተደርገዋል።
How we're going to maintain the reputation of USAGM and restore the sense among people.
የዩናይትድ ስቴትስ ዓለም አቀፍ መገናኛ ብዙሃን ተቋምን ስም አስጠብቀን በሁለቱም ወገኖች ያሉ ሆኑ በመላው ዓለም ያሉ ሰዎች ተቋሙ የማንንም ትዕዛዝ ማስፈጸሚያ ሳይሆን ትክክለኛና የተጣራ መረጃን በዓለም ዙሪያ ማሰራጫ እንደሆነ የነበራቸውን እምነት ወደ ነበረበት መመለስ የምንችለው እንዴት ነው?
I think that my nearly 50-year career in journalism, I have
50 ዓመት በሚጠጋው የጋዜጠኝነት ሙያዬ ገለልተኝነትን ከወገንተኝነት የጸዳና አድሎ የሌለበት ጋዜጠኝነትና አዘጋገብን በመርሆነት ስከተላቸው ቆይቻለሁ። አሁንም እነዚህን መርሆዎች መጠበቅና የአሜሪካ ዓለም አቀፍ የመገናኛ ብዙሃን ተቋምም ከልብ የሚከተላቸውና የሚጠብቃቸው መርሆዎች እንዲሆኑ እፈልጋለሁ። በአሜሪካ ድምጽ ውስጥ ወገንተኝነት ቦታ የለውም።
ሆኖም ተቺዎች በቤኔት የአመራር ዘመን የሰራተኞች ሞራል ወርዶ እንደነበርና ቻይና ኮሮና ቫይረስን ያስተናገደችበት ሁኔታ በአሜሪካ ድምጽ የተዘገበበት መንገድ እጅግ ይላላ ነው ሲሉ ይገልጻሉ። ቤኔት ግን በአምባገነን መንግስታት ዙሪያ እጅግ ሰፊ ዘገባዎችን መስራታቸውን በመግለጽ ራሳቸውን የተከላከሉ ሲሆን፣ ሪፐብሊካኖች የመገናኛ ብዙሃን ተቋሙ በዓለም ዙሪያ ፕሮፓጋንዳን መዋጋቱን እንዲቀጥል በማበረታታት የሰጡትን አስተያየት አድምጠዋል።
At a time when press freedom and democracy are starting to decline, US International Broadcasting
የፕሬስ ነጻነትና ዲሞክራሲ ያሽቆለቆሉ ባሉበት ወቅት የዩናይትድ ስቴትስ ዓለም አቀፍ ስርጭት የሚጫወተው ትልቅ ሚና አለው። አምባገነን መንግስታት የዜና ተቋማትን ያፈኑና በሰዎች ላይ ቅድመ ምርመራ ያደረጉ ባሉበት ባሁን ወቅት የተቋም ታማኝነት ያለውና ወቅታዊ የተጣሩ መረጃዎችን ማቅረብ ይችላል። ዓለም አቀፉ ማህበረሰብ ሚዛናዊና ለስሜት የማይሸነፍ መረጃ ይፈልጋል። በተለይ ደግሞ ሰተኛ መረጃዎች፣ ፕሮፓጋንዳና የሽብርተኞች ሪዮት ዓለም ሚዲያውን በተቆጣጠሩባቸው የዓለም ክፍሎች።
የቤኔት እጩነት ለውሳኔ ወደ ሙሉ የመወሰኛ ምክር ቤቱ ከመቅረቡ በፊት በመጪዎቹ ሳምንታት ዲሞክራቶች የሚቆጣጠሩትን ቋሚ ኮሚቴ እንደሚያልፍ ይጠበቃል። ዩናይትድ ስቴትስ የምናልፈው ወደ ቱርክ ነው። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ ረቡዕ ቱርክን ይጎበኛሉ። በቱርክ ቆይታቸው የዓለም የምግብ ዋጋ በከፍተኛ ደረጃ በማሻቀብ ላይ ባለበት ወቅት የዩክሬን የእህል አቅርቦት ለዓለም ገበያ መድረስ እንዲችል በጥቁር ባህር መተላለፊያ መክፈትን ጨምሮ በተለያዩ ጉዳዮች ላይ እንደሚወያዩ ተጠቁሟል። የሩሲያው የውጭ ጉዳይ ሚኒስትር ወደ ቱርክ የተጓዙት ሀገራቸው የዩክሬን መርከቦች በጥቁር ባህር በኩል እንዳያልፉ ማገዷን ተከትሎ አንካራ የጥቁር ባህር ሰርጧን ለኔቶ የጦር መርከቦች እንድትከፍት ግፊት እየተደረገባት ባለበት በዚህ ወቅት መሆኑ ተመልክቷል። ዶሪያን ጆንስ ከኢስታንቡል ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጅታየ ታቀርበዋለች።
እስከ ቅርብ ጊዜ ድረስ በኢስታንቡል ባስፈረስ ካናል ወይም ቦይ በኩል ከዩክሬን እህል ጭነው የሚጓዙ መርከቦችን ማየት የተለመደ ነገር ነበር። አሁን ግን አይታዩም። ሩሲያ ለዓለም ገበያ እህል በብዛት ከሚያቀርቡ ሀገሮች መካከል አምስተኛ የሆነችውን የዩክሬንን መርከቦች በጥቁር ባህር ላይ እንዳይጓዙ በማገዷ የእህል ዋጋ በታሪክ ባልታየ ደረጃ አሻቅቧል። ብጥብጥ ይነሳል የሚል ስጋትም ቀስቅሷል። ዩሩክ ኢሴክ ተቀማጭነታቸው ኢስታንቡል ሆኖ ቢሮው ዋሽንግተን የሚገኘው የመካከለኛው ምስራቅ ተቋም የጂኦ ፖለቲካዊ ጉዳዮች ተንታኝ ናቸው። እንዲህ ሲሉ ያስረዳሉ።
Lebanon's 2020 wheat import 75% from Ukraine. And you know,
Lebanon's እንደ አውሮፓውያን አቆጣጠር በ2020 75% ስንዴዋን የምትገዛው ከዩክሬን ነበር። በአሁኑ ሁኔታ ግን ስንዴ ልግዛ ብትል ብዙ ገንዘብ መክፈል አለብህ። ምናልባትም ላታገኝም ትችላለህ። ስለዚህ እንደ ሌባኖስ ያለ አስቀድሞም የፋይናንስ ቀውስ ውስጥ የሚገኝ ሀገር ትልቅ ቀውስ ውስጥ ይገባል ማለት ነው።
በተደቀነው ዓለም አቀፍ የምግብ ቀውስ የተነሳም አንዳንዶቹ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገሮች ጣልቃ ገብተው እርምጃ ለመውሰድ እንዲንቀሳቀሱ አድርጓል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የቱርክ ባለስልጣናት የዩክሬን የእህል አቅርቦት በጥቁር ባህር በኩል የሚያልፍበት መስመር መፍጠርን በሚመለከትም እንደሚነጋገሩ ነው የተጠቆመው። አንካራ በዚህ ጉዳይ ስምምነት ላይ መድረስ ከተቻለ ኔቶና ጥቁር ባህር ላይ ጠንካራ የባህር ኃይል ያላት ሩሲያ እንዳይፋጠጡ መከላከል እንደሚቻል ትናገራለች። ይሁን እንጂ ሩሲያ የተደቀነውን የምግብ ቀውስ ለማቅለል ያላት ቁርጠኝነት ላይ ጥርጣሬ አለ። ተንታኞች ሞስኮ ጉዳዩን ጉልበቷን ለማሳየት እየተጠቀመችበት ሊሆን ይችላል እያሉ ናቸው። የዩክሬን የእህል አቅርቦት እንዳይንቀሳቀስ ማድረጓን ከቀጠለች ቱርክ በምታስተዳድረው በቦስፈረስ ካናል በኩል የኔቶ የጦር መርከቦች ወደ ጥቁር ባህር እንዲያልፉ ፈቃድ እንድትሰጥ ግፊቱ እየበረታባት ሊሄድ ይችላል። ኢስታንቡል በሚገኘው ካደርሃስ ዩኒቨርሲቲ የዓለም አቀፍ ግንኙነቶች መምህሩ ሰርሃት ጉቬንክ ሲያስረዱ እንዲህ ብለዋል።
Technically and legally the straits are close to the warships of the two belligerents, Ukraine and Russia.
በተጨባጭ ባለው ሁኔታም በህጉም ካየ ነው ሰርጦቹ ለተፈላሚዎቹ ለሩሲያና ለዩክሬን አሁንም ዝግ ናቸው። ሌሎችም ደግሞ ቱርክ የጦር መርከባቸውን እንዳትልኩ ብላ ጠይቃቸዋለች። አሁን እንግዲህ ቱርክን ኔቶም ይሁን የኔቶ አባል ሀገር የጦር መርከባችንን ወደ ጦርነቱ ቀጠና እናሰልፍ ብለው አንድ ቀን መጠየቃቸው አይቀርም። ቱርክ ከጦርነቱ አኳያ ሲታይ ያላት አማራጭ እየጠበበ መጥቷል።
ይሁን እንጂ ቱርክ አዲስ ኃይሎች ጥቁር ባህር ገብተው ጦርነቱ እንዳይስፋፋ ለመከላከል የጸና ቁርጠኝነት ያላት መሆኗን ነው ተንታኞች የሚናገሩት። ሙስጠፋ ኤዲን ኢስታንቡል የሚገኝ የቱርክ ዓለም አቀፍ ግንኙነቶች ምክር ቤት የተባለ ተቋም ፕሬዝዳንት ናቸው። እንዲህ ሲሉ ያብራራሉ።
It also doesn't want to see escalation of the insecurity.
ሩሲያን ለመጋፈጥ የኔቶን ኃይሎች የመሳሰሉ አዳዲስ ኃይሎች ገብተው የጸጥታ ሁኔታ ይበልጡን እንዲባባስ አትፈልግም። ምክንያቱም ያ ከሆነ ለቱርክም ሆነ ለአጠቃላይው ክልል ጸጥታ አደገኛ ሁኔታ መፍጠሩ የማይቀር ነው የሚል እምነት ስላለ ነው።
ሞስኮ ቦስፈረስ ካናል ለኔቶ የጦር መርከቦች እንዳይከፈት ምን ያህል እንደምትፈልግ አንካራ በደንብ ገብቷታል። ያ ደግሞ ከሞስኮ ጋር በመታደርገው ንግግር ትልቅ አቅም ይሰጣታል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። በሁለተኛው አጋማሽ የመጀመሪያው ቅንብራችን በቤኒሻንጉል ያለውን የግብርና ሁኔታ ይመለከታል። የጸጥታ ችግር በነበረባቸው የቤንሻንጉል ጉምዝ ዞኖች ውስጥ የግብርና እንቅስቃሴ መጀመሩን የክልሉ መንግስትና አርሶ አደሮች ተናግረዋል። ባለፈው ዓመት የተሰበሰበው ታቅዶ ከነበረው በግማሽ ያነሰ እንደነበርም የግብርና ቢሮ አመልክቷል። መተከል ውስጥ ገበሬዎችና ነዋይ አፍሳሾች ስራ መጀመራቸው ቢገለጽም ካማሺ ዞን ውስጥ ግን በሳምንታት ሊዘገይ እንደሚችል ተገልጿል። ናኮር መልካ ተጨማሪ ዘገባ አለው።
በቤኒሻንጉል ጉሙዝ ክልል መተከል ዞን ማንዱራ ወረዳ ውስጥ በግብርና እንደሚተዳደሩ በስልክ የገለጹልኝ አቶ በላይ ማንጓ ያለፈውን ዓመትና የዘንድሮን ሁኔታ አነጻጽረዋል።
እኔ ገበሬ ነኝ። 2013 ስንሰራ ነበረ የቆየ ነው። እንደገና ደግሞ በዚህ በጸጥታ ጉዳይ ብዙም ስራ ሳልነም ነበረ። አሁን ግን የ2014 እቅድ ልማትና ልማ ምናምን የሚል ነገር ነበረ። የሰላም ተመላሾች ደግሞ እንደገና አሁን ወደ ልማት እንገባ ነው። እኔ እስካሁን አይረስኩት አሁን 47 ሄክታር አርሻለሁ። 28 ሄክታር ደግሞ ይቀረኛል። በዘር ብዜት በፐዊ እርሻ መምህር 50 ሄክታር በዘር ብዜት ነው አሁን የያዝብኛለ።
ምን ምንድን ነው ያረሱት በ47 ሄክታሩ ላይ?
አኩሬተርና በቀለው። አሁን እንግዲህ ሰላም ጸጥታ ጉዳይ አሁን ሳየው ሰላም ነው፣ መቼም ችግር የለውም። ሰላም ሲሆን ደግሞ ወዴት ነው ሰው የሚሮጠው? ወደ ልማትና ሌላ ቀንበር ለመግዘፍ ሌላ ደግሞ ሙፈር ለመግዘፍ የሚሮጠው። አሁን ከተማ ውስጥ አሁን የማየው ነገር ይሄ ነው። የትራክተር ማነስ ስላለው መንግስት ብቻ ያን ትኩረት አድርጎ ትራክተር እንዲጨመርላቸው።
በክልሉ መንግስትና በጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉዴን ታጣቂዎች መካከል ለሚካሄደው የእርቅና ሰላም ንግግር ከሀገር ሽማግሌዎች አንዱ መሆናቸውን የገለጹት አቶ ዋሲሁን ሰንበታ የአካባቢው ነዋሪዎች አሁንም የሚያርሱት በልማዳዊና ኋላ ቀር መሳሪያዎች መሆኑን አመልክተዋል።
አይቻለሁ አንዳንድ ቦታ ላይ።
ምን አዩ አንዳንድ ቦታ ላይ?
አው ያረሱ ነው እንግዲህ አሁን በእንትና በኋላ ቀር መሳሪያ ያው ለዱሮ ማለት ነው ያረሱ ነው ያሉ። የመንዱራ ወረዳ ማለት ነው እዚህ መተከል አካባቢ ያረሱ ነው። ሁሉም ሳይሆን እንግዲህ ጥቂት ሰዎች የገቡ ገና እየገቡ ነው። አስቀድሞ የገቡ ደግሞ ያረሱ ነው።
ከ1,119,000 ሄክታር በላይ መሬት ላይ ለመዝራት ታቅዶ ስራው እየተከናወነ መሆኑንና ከ34 ሚሊዮን ኩንታል በላይ ምርት እንደሚጠበቅ የቤኒሻንጉል ጉሙዝ ክልል የግብርናና የተፈጥሮ ሀብት ቢሮ ኃላፊ አቶ ባበክር አሊፋ ተናግረዋል። በባለፈው ዓመት በነበረው የጸጥታ ችግር ምክንያት የተሰበሰበው ምርት ከታቀደው በግማሽ ያነሰ እንደነበረ የጠቆሙት አቶ ባበክር 32 ሚሊዮን ኩንታል ለማንሳት ታቅዶ ከ16 ሚሊዮን ያልበለጠ መሆኑን ገልጸዋል። ጸጥታቸው ተናግቶ ለነበረ አካባቢዎች ትኩረት መሰጠቱን ኃላፊው አመልክተዋል።
በተለይ መተከል ዞን በሚመለከት የተሻለ እንትኖች የምናይበት ሰዓት ውስጥ ነን ያለነው። መሻሻሎች 6 ወረዳ ወደ ሰላም ተመልሶ የተሻለ ሁኔታ ውስጥ ነው ያለ። ክልላዊ ዝናቦች ጀምሯል ማለት የምንችልበት ሰዓት ላይ ነው ያለነው። ከ1 ሚሊዮን 119 ሺህ ውስጥ መተከል ዞን 450,000 በላይ ሄክታር እቅድ አለን በመተከል እና በአሶሳ ዞን ወደ 355,000 ሄክታር እቅድ ተይዞ በእነዚህ እቅዶች ዙሪያ ጥሩ እንቅስቃሴ በማድረግ ላይ ነው ያለ ማለት ነው። ለማሳካት ጥሩ ርብርብ የተደረገ ነው። ትራክተሮች በግለሰብ በሌላ ድሳቶች ገጥሞናል። የካማሺ ትንሽ የመዘገየት ሊፈጥር ይችላል።
ካማሺ ዞን ውስጥ ስራው ለምን እንደሚዘገይ ኃላፊው አስረድተዋል።
10-15 ቀን በኋላ የሚቻል ሁሉ ሊደረግ ይሆናል ለማለት የነበረው መፈናቀል ሰጊል ሆኗል። አሁን መፈናቀል የለም። ከማሽ ዞን ትንሽ ግጭት አለ። መንገድ ላይ እንደፈለግን ግብአት ማስገባት እና ባለሙያ በየቦታ ሆኖ መደገፍ በሚችል ደረጃ ስላልሆነ ትንሽ የመዘገየት ሊፈጥር ይችላል።
የመሳሪያዎችና ግብአቶችን አቅርቦት በተመለከተስ መንግስት ምን እያደረገ ይሆን? አቶ ባበክር ይመልሳሉ።
ከዚህ በፊት ነበረ አብዛኛው ወይ በበረ በዚህ አመት ክልሉ መንግስት የተወሰነ በጀት በጅዶ ወደ 24 ትራክተር ተገዝቶ ስርጭት ተደርገዋል። ወደ እርሻ ገብተዋል። ትንሽ የግብአት ፍላጎት እና አቅርቦት አለመጣጣም ከዓለም ገበያ ጋር ከንረት ጋር ካልሆነ በስተቀር ያለው ሁኔታ ጥሩ ነው። እነዚህ ደግሞ ኮፓብ ለማድረግ ኮምቦስ፣ ፈርሚ ኮምቦስ፣ ባዮሰለሪ እና የእንስሳት ተረፈ ምርት በመጠቀም እነዚህ የግብአት ጉድለቶች መስመር እንዲይዝ ጥረት የተደረገ ነው ያለ። አሁንም ተጨማሪ ትራክተር ታዞ በዚህ ሳምንት ውስጥ የሚገቡበት በመስኖና ቆላማ ሚኒስቴር በሚሰጠን ድጋፍ 30 ትራክተር በአሁኑ ሰዓት ግዢ ተፈጽሞ ቅርብ ጊዜ የሚጓጓዝበት እነዚህ ሁሉ ወደ እርሻ ላይ ስለሚሄድ በተለይ መተከል እና አሶሳ በሰፊ የሚሳካ ይሆን።
መተከል ውስጥ በነበረው ግጭት ሳቢያ ተፈናቅለው አማራ ክልል ውስጥ በተለያዩ ቦታዎች ተጠልለው ከነበሩ ተፈናቃዮች መካከል አብዛኛዎቹ ወደ የመንደራቸውና ቤታቸው መመለሳቸውን የአካባቢው ባለስልጣናት ሰሞኑን ገልጸዋል። ቤኒሻንጉል ጉሙዝ ክልል ውስጥ ባለፉት 4 ዓመታት በነበረው የጸጥታ መደፍረስ ምክንያት የብዙ ሰላማዊ ሰው ህይወት መጥፋቱና በመቶ ሺዎች የሚቆጠሩ ሰዎች መፈናቀላቸው ሲዘገብ ቆይቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ወደ ኢትዮጵያውያን በአሜሪካ ቅንብር ነው የምናልፈው። በዩናይትድ ስቴትስ ቨርጂኒያ ነዋሪ የሆኑት አቶ ጌታቸው መንግስቴ በዓለም የአእምሯዊ ንብረት ድርጅት የህግና ፖሊሲ ጉዳዮች አማካሪ ናቸው። ኢትዮጵያ በነበሩበት ወቅትም የአእምሯዊ ንብረት ባለስልጣንን በተቋምነት እንዲቋቋምና የህግና ፖሊሲዎችን በማርቀቅ አስተዋጽኦ አድርገዋል። የዛሬ ኢትዮጵያውያን በአሜሪካ እንግዳችን ናቸው። ደረጀ ደስታን ያነጋገራቸው
ኢትዮጵያ ውስጥ የአእምሯዊ ንብረት ውጤቶች በሆኑት በቅጂ መብቶችና በፓተንት ዙሪያ ሲሰሩ እንደነበረ አስታውሳለሁ። አሁን እዚህ ወደ ዩናይትድ ስቴትስ ከመጡም በኋላ በተመሳሳይ የስራ ዘርፍ የተሰማሩ ይመስለኛል። የኢትዮጵያ ውስጥ አገልግሎቶን ጨምሮ እዚህ ከመጡ በኋላ እያደረጉ ያሉትን ነገር ሊነግሩኝ ይችላሉ?
ኢትዮጵያ በነበርኩበት ጊዜ የአእምሯዊ ንብረት ስርዓቱ ከምንም ለመዘርጋት ጥረት አድርጌያለሁ። አብዛኞቹ በስራ ላይ ያሉትን ህጎች ድራፍት አድርጌያለሁ፣ ተሳትፎ አድርጌያለሁ። ከጸደቀም በኋላ ደግሞ ህጎቹን ተግባራዊ በማድረግ ወይም ተግባራዊነታችን በመከታተል ተሳትፌያለሁ። የአእምሯዊ ንብረት ተቋምን በመገንባት ረገድ እንደዚሁ የመጀመሪያ ፓተንት ህግ ሲወጣ የፓተንት ቴክኖሎጂ እና ሽግግር ልማት መምሪያ ኃላፊ በመሆን ከዛ ደግሞ አእምሯዊ ንብረትን በወጥነት ለማስተዳደር የሚያስችል የአእምሯዊ ንብረት ጽህፈት ቤት ተቋም ሲቋቋም የጽህፈት ቤት ዋና ዲሬክተር በመሆን አገልግያለሁ። ከዛ ስራዬን ነሐሴ 1/2000 ዓመት ከለቀቅኩ በኋላ በአእምሯዊ ንብረት የህግ የፖሊሲ ጥናት ማርቀቅ ተቋምና አቅም ግንባታ ዘርፎች ላይ በተለያዩ ሀገሮች በመስራት ላይ ይገኛለሁ። አሁንም ቢሆን እዚህ የምሰራው በዚህ መስክ ነው።
ኢትዮጵያ በዓለም አቀፍ ደረጃ ተጠቃሚ ልትሆንባቸው የምትችላቸው የአእምሯዊ ንብረት ውጤቶች መኖራቸውን የገለጹት አቶ ጌታቸው፣ ይሁን እንጂ በዚህ ረገድ በኢትዮጵያና በተቀረው ዓለም መካከል ያለው ትልቁ ልዩነት በዚህ ሀብት ያለው የአጠቃቀምና ጥበቃ ልዩነት መሆኑን ያስረዳሉ።
የአእምሯዊ ንብረት ስርዓት ኢትዮጵያ ተጠቃሚ ልትሆንባቸው የምትችላቸው በርካታ እሴቶች ይኖራሉ። እነዚህን እሴቶች ምናልባት በቴክኖሎጂው፣ በስነ ጥበብና ኪነ ጥበብ ዘርፉ፣ ከዛ ደግሞ ከብራንድ አጠቃቀም ከመሳሰለው ጋር ማየት ይቻላል። ከቴክኖሎጂው ባሻገር በስነ ጥበብና ኪነ ጥበብ ዘርፍ ሀገራችን እምቅ ችሎታ አላት ብዬ አምናለሁ። የኪነ ጥበብ እና የስነ ጥበብ ኢንዱስትሪው በርካታ ሀገሮች የስራ እድል በመፍጠር የውጭ ምንዛሬን በማስገኘት እንዲሁም ደግሞ ተጽዕኖን አድማስ በማስፋትና በመሳሰለው ጠቀሜታ አለ።
አንዳንድ ጊዜ ከግለሰቦችም ውጭ ደግሞ ቡድኖች ሀገራትም ድረስ ንብረቶቻቸው ላይ የአእምሯዊ ንብረት መብት ይጠይቃሉ። ለምሳሌ ቡና እንደ ጤፍም አንዳንድ ጊዜ ሲነሳ ሰማለሁ። እንደ ኢትዮጵያ ሀብት ሆኖ እንግዲህ በዚሁ እናንተ አእምሯዊ ንብረት በሚባለው ነገር ውስጥ ነው የሚካተቱት እነሱ ወይስ በምንድን ነው የሚካተቱት?
ሁለት መልክ መለየት ያለብን ይመስለኝ። እንደ ጄኔቲክ ሀብት ቡናን ላይ ይችላል፣ እንደ ጄኔቲክ ሀብት ላይ ይችላል። እነዚህ የጄኔቲክ ሀብቶች ላይ በመመስረት የሚወጣ የአእምሯዊ ውጤት ሊኖር ይችላል። ያ የአእምሯዊ ንብረት ውጤት በተለያየ መንገድ ጥበቃ ሊደረግለት ይችላል። አሁን በፓተንት ሊሆን ይችላል። ለምሳሌ አሁን ጤፍ ተነስቷል። ከጤፍ ጋር ተያያዘ አንድ የደች ኩባንያ ጤፍን በመጠቀም የተለያዩ ከግሉትን ነፃ የሆኑ ምርቶችን ለማውጣት የሚያስችል የፈጠራ ውጤት አውጥቶ በፓተንት አስጠብቆት ነበር። ስለዚህ አሁን ጥያቄ በጄኔቲክ ሪሶርሱ ላይ የወጣ ውጤት ላይ የኢትዮጵያ ባለቤትነት የኢትዮጵያ መብት ምን ይሆናል አይሆንም? ምናልባት ትንሽ ዘርዘር ያለ ስለሚሆን ግርታ እንዳይፈጥር ተለቅ ብዬ አልገባም። ቡናን በተመለከተ ኢትዮጵያ የቡና ምንጭ ሀገር ናት። አሁኑ ጊዜ በርካታ የቡና አብቃይ ሀገሮች አሉ፣ ወደ 38 የመሳሰሉት። ምናልባት የቡና ላኪዎችን ቁጥር ደግሞ ስናይ ከዛ በላይ ነው የሚሆነው። ግን ሁሉ ቡና አንድ አይደለም። ከዚህ ከጣዕም ከመዓዛ ከመሳሰለው ጋር የተለየ የሚለዩ ቡናዎች አሉ። በዛ ምክንያት በገበያ ተፈላጊነት ያላቸው ከፍተኛ ዋጋ የሚያወጡ አሉ። ለምሳሌ አሁን በዓለም በከፍተኛ ዋጋ እየተሸጠ ያለው ቡና የጃማይካ ብሉ ማውንቴን የሚል እሱ በአቨሬጅ $1.60 አካባቢ ነው። የኢትዮጵያም የተለያዩ ቡናዎች አሏት። ሁሉም ቡናዎች ግን እኩል ዋጋ አያወጡም። ለይርጋ ጨፌ የከፈለው ዋጋ ከጅማ ከሚከፈለው ዋጋ ከፍ ይላል። ስለዚህ አሁን ትልቁ ጥያቄ ከዚህ የዋጋ ልዩነት ጀርባ ያለው ምክንያት ምንድን ነው? ከቡናው ጋር ያለ የማይጭበት ተጨባጭነት የለም። ምናልባት ከመዓዛው ከጣሙ ከመሳሰለው ጋር የተያዘው ባህሪ ነው የሚሆነው። እና ቡናን በተመለከተ የነበረው ችግር አንድ ልዩ ጣዕም ያላቸው የቡና የኢትዮጵያ ቡናዎች በዓለም አቀፍ ደረጃ ገበያ ላይ ይውሉ የነበሩት የመለያ ስማቸውን ይዘው ነው። ሀረር ቡና ሀረር ተብሎ ነው ገበያ ላይ የሚታወቀው። ይርጋ ጨፌ ቡና ይርጋ ጨፌ ተብሎ ነው። እነኚህ መለያዎች የብራንድ ዋጋ አላቸው። እነኚህ መለያዎችን መሰረት በማድረግ ነው ገዢዎች ጅማ ይልቅ የይርጋ ጨፌን ፕሪፈር የሚያደርጉ። እነኚህ የብራንድ ጠቀሜታን የተገነዘቡ አንዳንድ አካላት ብራንዱን በንግድ ምልክትነት ለማስጠበቅ ጥረት አድርጎ ነበር። ምናልባት በ2004 ጀምሮ 2005 እስከ 7 ስታርባክስ እና በኢትዮጵያ መካከል የነበረው ክርክር አንዱ ኢትዮጵያ የሲዳሞን ሀረር ይርጋ ጨፌ የመሳሰሉትን ማስመዝገብ ጥያቄ ባቀረበችበት ጊዜ ከሲዳሞ ጋር የተያያዘ ማመልከቻ ውድቅ ተደርጎ ነው። ውድቅ የተደረገበት ምክንያት ምንድን ነው? ስታርባክስ ቀደም ብሎ ሰንድራይድ ሽርክና ሲዳሞ የሚል መለያ በንግድ ምልክትነት የሚመዘገብለት ከአሜሪካን ጨምሮ በተለያዩ ሀገሮች ማመልከቻ አቅርቦ ነው። በዛ ጊዜ የኢትዮጵያ መንግስት በዚህ መለያ ላይ ባለመብቷ ኢትዮጵያ እናንተ ማመልከቻ ጥላችሁ የኛ ማመልከቻ እንዲቀጥል መደረግ አለበት ነበር። ግን ኩባንያው በወቅቱ አዎንታዊ መልስ መስጠት ባለመቻለው ትልቅ ውዝግብ ተፈጥሮ ከሶስት ዓመት ውዝግብ በኋላ ነበር ወደ እንትን የመጣው። ስለዚህ እንዳልኩት የጄኔቲክ ሀብቱን እንትን የመወሰድ እንትን ከሆነ በሌላ መልኩ የሚታይ ይሆናል። ከአእምሯዊ ንብረት አንጻር ግን ምናልባት መለያ ጋር በተያያዘ መለያዎችን በባለቤትነት በሌሎች ወገኖች ሊያዙ ሲሉ ሀገራት መካከል ችግር ሊገባ ይችላል።
በዚህ አጋጣሚ አሁን በዓለም አቀፍ ደረጃ ኢትዮጵያ በዚህ በአእምሯዊ ንብረት ውስጥ ሊካተቱ በሚችሉ አሁን እርስዎ በጠቀሷቸው በተለያዩ ዘርፎች ሊሆን ይችላል ያስጠበቀቻቸው ምርቶች ወይም ውጤቶች አሉ የተጠበቁ ላት?
ምናልባት አንድ በጣም በግልጽ የሚታየው ሶስት የቡና መለያ ስሞች በበርካታ ሀገሮች ወደ 34 ሀገሮች በንግድ ምልክትነት ተጠብቀው ይርጋ ጨፌ፣ ሲዳሞ፣ ሀረር የተባሉ እንደውም አብዛኞቹ የእነዚህ መለያዎች የጥበቃ ዘመን እስከ 2025 ድረስ ነው። ስለዚህ እነኝህን በተመለከተ በኢትዮጵያ ባለቤትነቷ ተረጋግጧል ማለት ይቻላል። ቢያንስ በ30 ሀገሮች ግን የአእምሯዊ ንብረት ሕግ በአመዛኙ በግዛቶች የተወሰነ በቃ ጥያቄ ካልቀረበበት ችግር ይገጥማል። ምናልባት አሁን ከዚህ ከቡና ጋር የተያያዘውን በምሳሌነት በውስጥ የደቡብ ኮሪያ 9ኛው የኢትዮጵያ የቡና መዳረሻ ሀገር ናት። ይህን ደቡብ ኮሪያ ያለ ኩባንያ ሲዳሞን በንግድ ምልክትነት አስመዝግቧል።
ከአቶ ጌታቸው መንግስቴ ገለጻ መረዳት እንደተቻለው ምርቶቹ የኢትዮጵያ ቢሆኑም ምርቶቹን በማስተዋወቅ ስም ወይም ብራንድ የገነቡ አገሮች ከባለምርቶቹ በላይ የውጤቱ ተጠቃሚ መሆናቸውን አስተውለናል። አቶ ጌታቸው እንዲህ ያሉ የምርትና የአእምሯዊ ንብረት ውጤቶች በዓለም አቀፍም ሆነ በአገር ውስጥ ሊጠበቁ የሚችሉበት ብሔራዊ ፖሊሲ እንዲወጣ ጥናታዊ ጽሑፎችን በማቅረብ ከዓለምና የኢትዮጵያ የአእምሯዊ መብቶች ባለስልጣን ጋር በመተባበር ያቀረቧቸው የመፍትሄ ሀሳቦች አሉ። በምክረ ሀሳቦቹ ዙሪያ ያነሷቸውን ነጥቦች በሌላ ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
በጆርጂያ ክፍለ ሀገር አትላንታ ከተማ የሚገኝ አንድ ሃይማኖታዊ ድርጅት እስር ቤት የሚገቡ ሰዎችን ቁጥር ለመቀነስ እየተንቀሳቀሰ ነው። የኢርፋን ኢሳህን ዘገባ ቆንጅታየ ለአሜሪካንና ህዝቧ እንደሚከተለው አሰናድተዋለች።
ሳሂ ሻባዝ ከእስር ቤት እንደወጣ ተቸግሮ ነበር። እንዲህ ሲል ያስረዳል።
በጆርጂያ እስር ቤት ብዙ ጊዜ ቆይተ ከወጣ የምትሄድበት ቦታ ማግኘት በጣም ነው የሚያስቸግረው።
ሻባዝ ኢነር ሲቲ ሙስሊም አክሽን ኔትወርክ በምህጻሩ ኢማን በተባለ ድርጅት አማካይነት እርዳታ አገኘ። ይህ ድርጅት ነጮች ያልሆኑ የተገፉ ማህበረሰቦችን ኑሮ ለማሻሻል የሚሰራ ነው። አላማው ትርፍ ማግኘት ያልሆነው ይህ ድርጅት እንደ አውሮፓውያን አቆጣጠር በ1997 ዓ ም ኢሊኖይ ቺካጎ ከተማ ሳውት ሳይድ የሚባለው አካባቢ የተመሰረተ ሲሆን በ2016 ጆርጂያዋ አትላንታ ከተማ ውስጥ ቅርንጫፍ ቢሮውን ከፈተ። ከሚያካሂዳቸው ዋና ዋና መርሃ ግብሮች መካከል አንዱ ታዲያ ታስረው የቆዩ ሰዎችና ለችግር ተጋላጭ የሆኑ ወጣቶችን አካላዊ፣ ስነ ልቦናዊና መንፈሳዊ ደህንነታቸውን ሁሉ በሚያካትት መንገድ መርዳት መሆኑን የኢማን ምክትል ዳይሬክተር ማንሱል ሳብሪ እንዲህ ሲሉ ያስረዳሉ።
So we provide the green reentry program as a hub and a base to connect those who are coming home after.
በግሪን ሪኤንትሪ ፕሮግራማችን የምናደርገው እስር ቤት ቆይተው የሚወጡ ሰዎች ተገቢውን የመኖሪያ ቦታ አግኝተው ኑሯቸውን መጀመር የሚችሉበትን መሰረት የማስያዝ ስራ እንሰራለን። ከዚያ ደግሞ የሥራ ስልጠና እንሰጣቸዋለን። የምንሰጣቸው ስልጠና በግንባታ ዘርፍ ላይ የሚያተኩር ነው።
ኢማን በአረብኛ ሃይማኖት እምነት ማለት ነው። የድርጅት ታዲያ እዚህ ደቡብ ምዕራባዊ አትላንታ ከተማ ውስጥ ማርቲን ሉተር ኪንግ ድራይቭ ጎዳና ላይ እንደሚታየው እምነትን ወደ ድርጊት ተቀይሮ በመስራት ላይ ነው። የኢማን ምክትል ስራ አስኪያጅ ማንሱር ሳብሪ እንደገና።
ሰላም አለይኩም ወልከም ቱ ዘ ግሪን ሪኤንትሪ ቪሌጅ ሂር አት ኢማን።
አሰላም አለይኩም ወደ ኢማን ግሪን ሪኤንትሪ መንደር እንኳን በደህና መጣችሁ።
በእስር ላይ ቆይተው የሚወጡ ሰዎች በእነዚህ በአረንጓዴዎቹ በሮች ወደ አዲሱ ህይወታቸው ይሻገራሉ። የኢማን ምክትል ዳይሬክተር እንደሚያስረዱት It takes a village to raise a child. ልጅን የመንደሩ ሰው ሁሉ አብሮ ነው የሚያሳድገው በሚለው አፍሪካዊ ብሂል መሰረት ደህንነታቸው ተጠብቆና ከአቅማቸው ጋር ተመጣጣኝ ሆነ በተዘጋጀ መኖሪያ እርስ በርሳቸው እየተረዳዱ የሚኖሩበት ድባብ ይፈጥርላቸዋል። ኢማን ከሶስት ዓመታት በፊት አንድ አሮጌ የመኖሪያ ህንፃ ገዝቶ በወደፊት ነዋሪዎች እርዳታ በአዲስ መልክ አድሶ ከወህኒ ቤት ለሚወጡ ሰዎች አዘጋጅቶታል። እንደገና የኢማን ምክትል ዳይሬክተር ያስረዳሉ።
Totally gutted out. Everything was pulled out of here all the way down to just the bare studs and then rebuilt.
ሙሉ በሙሉ ፈርሶ ነው የተሰራው። የግድግዳው ቋሚ ብቻ ሲቀር ሁሉ ነገር ፈርሶ እንደገና ዲዛይን ወጥቶለት ተገንብቷል።
10 የመኖሪያ ቤቶች ወይም አፓርትመንቶች ያሉት ይህ መንደር እንደ ሳባዝ ላሉ ሰዎች የመሸጋገሪያ ቤት ሆኖ እያገለገለ ነው። ሻባዝ እንዲህ በማለት ያመሰግናል።
ኢማን opened the door for me.
ኢማን በሩን ከፍቶ እጆቹን ዘርግቶ ነው የተቀበለኝ። እኔንም ቤተሰቤንም በሁሉም ነገር ባርከውናል። በዚህ ፕሮግራም የተሳተፍነው በሙሉ ተባርከናል ባይ ነኝ።
ማይክና ቴንልም የዚህ የመሸጋገሪያ መንደር ነዋሪዎች ናቸው። እዚህ አረንጓዴው መንደር ከገቡ ወደ አንድ ወር ገደማ ሆኗቸዋል። ማይክ እንዲህ ይላል።
ኢማንን ስትመለከቱት መሰረቱ እስልምና እምነት የሆነ ድርጅት ነው። ነገር ግን እኛ ሙስሊሞች ባንሆንም አንድ አይነት እድል ነው የሰጡን። ለወንድሞቻቸውና ለእህቶቻቸው የሚሰጡትን ፍቅር ለኛም ሰጥተውናል።
ግሪን ሪኤንትሪ መርሃ ግብር ከተመሰረተ ወዲህ በአትላንታ ከተማ አካባቢ ብቻ በተለያዩ ድርጅቶች ለማገልገል ዝግጁ የሆኑ 45 ሰዎችን አሰልጥኖ አስመርቋል። አንዳንዶቹ ባገኙት ስልጠና ተጠቅመው በግንባታ ዘርፍ ተቀጥረው ገቢ በማግኘት ላይ ናቸው።
ለምሽቱ ያዝናቸው መሰናዶች በዚሁ ተጠናቀቁ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ። Thank you.